አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍ ቃለም ፕሮግራማችን በንግሊ ፖረና የኢሃፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 1 እናሰማለን። የሰው ልጅ ምንኛ ክብርና ተወዳጅ ፍጥረት እንደሆነ ማመን ከማመንም በላይ ደግሞ ስለ ሰው ክብር መጽናትና የድርጊቱ ባለቤት ሆኖ መገኘት ግፋት በበዛበት ምድር ታላቅ ምሳሌነት ነው። ዓለማችን ሁልጊዜ አዳዲስ ነገሮችን ይዛ ብቅ ትላለች። የተለያዩ ፍልስፍናዎችና ፖለቲካዊ አስተሳሰቦች ከተለያየ አቅጣጫ እየመነጩ በማህበራዊ ህይወታችን ውስጥ የለውጥ ማዕበል ያስነሳሉ። ሞገዱ የበረታና ኃያል የሚመስለው አዲስ ነገር በሌላ አዲስና የተለየ ክስተት ይዋጣል። እንዲህ ያለ የሰው ልጅ ታሪክ ብዙ የታሪክ አጋጣሚዎችን አሳልፏል። ከብዙ ዓመታት በፊት በሰው ልቦና እንደ እውነት ይታሰቡና ይደከምላቸው ይሞትላቸው ይገደልላቸው የነበሩ ሐሳቦች፣ ነገሮች፣ እምነቶች በዛሬ ብስለቱ ፊት ቅልነት ሆነው ይታሰባሉ። ዓለም በሙሉ ከአህጉር አህጉር አቋርጦ ያመነበት አርማ የቀረጸለት የጮህበት ፍልስፍና ወደፊት ለዓመታት በእግረ ህሊናቸው ቀድመው በልቡናቸው ምናብ የጎበኙት የፈላስፋዎች ህልማዊ ነገር እንጂ በምንሳተፈው የተዛባ ዓለም ሊደላደል የማይችል ተረት መሆኑ እየታመነ የመጣበት ዘመን ደርሰናል። በኑሯችን ውስጥ በርካታ አስተሳሰቦች ብቅ ብልጭ እያሉ ትልቅ ድርግም ይላሉ። በወራት ብዜት ያረጃሉ ይሻራሉ። የሰው ልጅ ግን ያሮጌውና የአዲስ አስተሳሰቦች ባለቤት እየሆነ ነበር፣ ዛሬም አለ። ክብሩ ተወዳጁ የሰው ልጅ። የዚች አነስተኛ ጽሑፍ አዘጋጅ ከሁሉም በፊትና በላይ ክብር ለሰብአዊነት የሚል ጠንካራ እምነት አለው። ፖለቲካዊ አቋሞቻችንና አስተሳሰቦቻችን ከሰብዕናችን እየቀደሙ በሰውነታችን እግዚአብሔር ያደለንን የከበሩ ሀብታት ፍቅር፣ ትዕግስት፣ ርህራሄ፣ ቸርነት፣ ማመዛዘን እያመከኑ ወደ አውሬነት እንዳይለውጡን እንጠነቀቅ ዘንድ በጥብቅ ያሳስባል። ወቅት የሚወልዳቸው ልዩ ልዩ አስተሳሰቦች ጧት ተነቦ ማምሻውን ለዕቃ መጠቅለያነት እንደሚያገለግል ዕለታዊ ጋዜጣ ሲያልፉና ሲጣሉ በምናይበት ዓለም ሰው ባለው የሐሳብ የመስመር ልዩነት ምክንያት የሚደርስበትን እስራት፣ ግርፋት፣ ስቃይ፣ መኮላሸት፣ በስለት መቆረጥ፣ መሰቀል፣ መታነቅ፣ በጥይት መደብደብ ይቃወማል። በዚች አነስተኛ ጽሑፍ የተካተተው ታሪክ በንግሌ ቦረና አካባቢ በኢሃፓ ኢሃወሊ ስር ተደራጅተው ስለተሰው ወጣቶችና ስለ ደርግ መይሶን ነፍሰ ገዳዮች እንዲሁም ሰቆቃው ስለደረሰባቸው አባላቱና ወላጆች እውነተኛ ገጠመኝ ቢሆንም አብይ ተልእኮ ቀሪ ትውልድ እልቂቱ እንዳይደገም በትምህርት ሰጭነቱ ሊጠቀምበት እንዲችል ነው። በእግረ መንገዱም አቶ ተስፋዬ መኮንን የሚባሉ ግለሰብ ታሪክን ለባለ ታሪኩ በተሰኘ መጽሐፋቸው እንዳስተላለፉት ያፓ በአብዛኛው የቦዘኔውን ክፍል ያቀፈ የነፍሰ ገዳዮች ድርጅት ነው በማለት ያሳተሙትን አሳፋሪና ሐሰተኛ ጽሑፍ ለማረምና የወጣቱን በእውነት ለእውነት መውደቅ ያሁኑ ተተኪ ትውልድ በትክክል እንዲያውቅ ለመመስከርም ነው። ምናልባትም ዛሬ ባለንበት ሁኔታ በወንጀለኞቹና በተባባሪዎቻቸው ላይ የክስ መረጃ ለማቅረብና ቀሪውን ትውልድ በቂም ለማናከስ ሳይሆን የበደለ በመጸጸት ለይቅርታ ለካሳ ነፍሱን እንዲያዘጋጅ የተበደለውም የቀደመው የስቃይ አሸራ በዚህ ትውልድ ላይ እንዳያርፍ ይቅር ባይ ሆኖ እንዲቀርብና ሕግና ማህበራዊ አስተሳሰቡም ለሰብአዊ መብት ቅድሚያ እንዲሰጡ ለማሳሰብ ነው። ህዝቦች በመቻቻል ከልዩነት ይልቅ አንድነትን፣ ከጦርነት ይልቅ ሰላምን፣ በየጎራው ከመጋደል ይልቅ ተደራድሮ መስማማትን እየመረጡ ይታያል። የተከፈሉት የዓለም ቤተሰቦች በሰላም የመገናኘት ፋና በጀርመኖች፣ በየመኖች፣ በዘር መድሎ ስርዓቷ ዓለም ሁሉ ያወግዛት በነበረችው ደቡብ አፍሪካ ሳይቀር ምስራቅ ከምዕራብ፣ ነጭ ከጥቁር ራሱን ከራሱ ራሱን ከሌላው እያስታረቀ የሰው ልጅ ዓለምን በእኩልነት በሰላምና በፍቅር ሊጠቀምለት ይጨባበጣል። እኛስ? በመጨረሻም ጸሐፊው በአካባቢያችን በተካሄደው ጭፍጨፋ ከተሳተፉት ውስጥ ከዋና ዋናዎቹ በስተቀር ከስር የነበሩትን ዛሬ ሰላማዊ በመምሰል በህብረተሰቡ ውስጥ ያሉትን አጫፋሪ ገዳይና ጠቋሚ ግለሰቦች መጥቀስ አለመፈለጉ የወጣቶቹ መስዋዕትነት መድኃኒትነቱ ለወንጀለኞችም ጭምር ትምህርት ነውና በሕይወትም ሳሉ ያዝኑላቸው እንጂ አያዝኑባቸውም ነበርና የከፋ ድርጊታቸውን እንጂ ያደፈ ስማቸውን መጥቀሱን ትቶታል። ጭካኔ ሳይሆን ፍቅር የሰው ልብ ይማርካል። አብዲ አብዱላይ። ምዕራፍ 1 ትግሉ። በ1960ዎቹ የተቀሰቀሰው የመምህራንና የተማሪዎች እንቅስቃሴ የብዙዎቻችንን ትኩረት የሚስብ ሆነ። በወቅቱ የነበረውን የትግል ሂደት በገለልተኝነት የሚመለከት ምሁር ወይም ተማሪ አልነበረም ለማለት ያስደፍራል። አብዛኛው ወጣት የህብረተሰብ ክፍል ዘመኑ ያበረከተለትን ፍሬ ጣፋጭነት ወይም መራራነት ለመቅመስ በስፋት እየጎረፈ ባለው እንቅስቃሴ ውስጥ ተዋሃደ። በተማሪው መካከል ለተቃውሞ፣ በማህበር መደራጀት፣ ለነጻነት መታገል የሚሉ አንቂ የፖለቲካ ሐሳቦች በእድገት በህብረት ዘማቾችና ይርጋለም ለትምህርት ሄደው በመጡ ወጣቶች አማካኝነት በተማሪው ልብ ተዘርተው ያቆጠቁጡ ጀመር። በሁላችንም ልቡናና አንደበት በግልም በቡድንም የሚታሰበው በአጀንዳም ቀርቦ የሚያነጋግረው ይኸው የትግልና የነጻነት ጉዳይ ሆነ። ቀናት እየገፉ ሲመጡ እንቅስቃሴያችን ስፋት፣ ጥንካሬና ቅርጽ እየያዘ መጣ። ህሊናዊ ሁኔታ ቀድሞ በፈነዳው ነባራዊ ሁኔታ ዙሪያ ይጎነጎን ጀመር። በዓላማ ተደራጅቶ ለዓላማ መታገል ቅራኔው የወለደው ውጤት ነበርና ከአስተባባሪው አካል የሚፈልቁ ህዝባዊ ጥያቄዎችና የአቋም መግለጫዎች በሰላማዊ መንገድ ጽሑፍ አዘጋጅቶ በመበተን በስብሰባ ቅስቀሳ በማድረግ ተደጋጋሚ ሥራዎች ተከናወኑ። ውጤቱም ሁለት ጎራዎችን አስገኘ። በአንድ ፊት ህዝባዊ ወገን የቆመለት ላባደርና ድሃው ገበሬ ሰፊው ህዝብ በተቃራኒው ደግሞ ዘርግና መይሶን ካምፕ ለይተው ተፋጠጡ። ያፓ የህዝባዊው እንቅስቃሴ መሪ ድርጅት በመሆን ለህብረተሰቡ የሚያስተጋባቸው ጥያቄዎች መፈክሮች በሚያስደንቅ ፍጥነት 596 ኪሎ ሜትር ተምዘግዝገው ለደጋፊዎቹ እንዳስፈላጊነቱም ለተቃዋሚዎች ጆሮ ይደርሱ ጀመር። የአዲስ አበባውና የቦረና ነገሌው ወጣት ለትግል የልብ ንዝረቱ በኩል ግፊት ይለካ ገባ። በትምህርት ቤት ስቱደንት ካውንስል አስተባባሪነት አንገብጋቢ ጥያቄዎች ማለትም ጊዜያዊ ህዝባዊ መንግስት እንዲቋቋም፣ የፖለቲካ እስረኞች እንዲፈቱ፣ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በመጠየቅ ለዚሁም ምላሽ እስኪገኝ ተማሪው በሚፈሩትና በሚጠሉት አጥፊዎች ፊት የግንባር ስጋ ሆኖ ትምህርት በማቆም በሰላማዊ ሰልፍ ተቃውሞን በማሰማት የደርግን ልብ ያምሰውና ያውከው ጀመር። እሳትና ጭድ ሆነው በመስክ ወደሚታዩበት የታሪክ ምዕራፍ ለመቅረብ ቀናትና ወራትን መከንዳት ተያያዙ። ሜይዴይ 1968 ዓመተ ምህረት ነገሌ ቦረና ከዓለም ጋር ኢንተርናሽናልን ልትዘምር ተዘጋጅታለች። ወጣቱ ለዓለም ላባደሮች የትግል አጋርነቱን ለማብሰር ለሕዝቡም መሪ ድርጅቱን ኢህአፓን ለማስተዋወቅ በፋሽስቱ ጉያ በቡድን እየሆነ የመዝሙር ጥናቱን የመፈክሮችና አርማ ዝግጅቱን ቀደም ባሉት ቀናት አቀላጥፎታል። ለሰላማዊ ሰልፉ የተዘጋጁት የመብት ጥያቄዎችና የተቃውሞ መፈክሮች በወታደሮችና በጸጥታ ፖሊሶች እንዳይታፈኑ ለማድረግ መላያቸው ላይ ደርግ በሚዲያው የሚያላዝናቸው መፈክሮች ተለጥፈውባቸው ፍተሻውን በዚህ ስልት ካለፍን በኋላ ወደ አደባባዩ እምብርት ዘለቅ። ዛሬ ፈራርሶ የኢትዮጵያ ንግድ ባንክ የታነጸበትና የከተማው አስተዳደር መናፈሻ የተሰራበት ትልቁ አደባባይ በሰይፍ አብደላ ሱቅና በሞናሊዛ ቡና ቤት በኩል ከያቅጣጫው የመጣውን ሰልፈኛና ተመልካች እምቃርጎ ይዟል። መሃሉ ጣሊያን የገነባው ትልቁ የገበያ አዳራሽ ለትርኢቱ አደባባይነት የክቡራኑ ማማ ሆኖ ተመርጧል። ቁጥራቸው በበዛና ዘርዘር ብለው በሚታዩ ትልልቅ የሸክላና ድንጋይ ቅይጥ ምሰሶዎች ተሸካሚነት በሰፊው አየር ላይ በተዘረጋው ጣራ ስር ቅቤው፣ ወተቱ፣ እህሉ፣ ማሩ የሚሸጥበት እርግብ ወፎች ኩሳቸውን የሚያንጠባጥቡበት በከፍታ ጎልቶ የሚታየው ግዙፉ ድንጋያማ የገበያ አዳራሽ ማዘጋጃ ቤቱ ባለበሰው ባንዲራ ምንጣፍና ሶፋ ደምቆ የባለስልጣናቱ የክብር መገለጫ ሆኖ አይንን ማራኪ ሆኗል። ከፍተኛ ወታደራዊ መኮንኖች፣ የፖሊስ አዛዦች፣ የአስተዳደር ሰራተኞችና ሌሎች አጃቢዎቻቸው ደምቀው ተኮልኩለዋል። ፎቶ አንሺዎችና ካድሬዎች ወዲህ ወዲያ ይጣደፋሉ። ባለቀይና ነጭ ጥብ ሄልሜት የደፉ የወታደር ፖሊሶች ዱላዎቻቸውን ይዘው እያንዳንዷን እንቅስቃሴ በጥንቃቄ ይከታተላሉ። ሕዝቡም እንቅስቃሴያችንን በስጋት ይከታተላል። ልጆቹ እንደ አሸዋ በስተው እንደ ከዋክብት አብርተው በጀግንነት ሲያዜሙ ሲፈክሩና በዘዴ የተሸፈነውን አርማና የተቃውሞ መፈክሮች ገላልጠው ይፋ ሲያደርጉ ባለስልጣናቱ በውጥረት ውስጥ ገቡ። የገዛኛቸውን ማመን አቃታቸው። ተያዩ። ሀፍረት ሸነቆጣቸው። በንዴት ጦፉ፣ ተቅበጠበጡ። በሰይጣናዊ የቁጣ ፈረስ ተፈናጠጡ። በአምባገነናዊ ትዕዛዝ በጸጥታ ኃይሎቻቸው ላይ እንደ መብረቅ አንባረቁባቸው። ምንድን ነው የያዙት? ምንድን ነው የሚሉት? እነዚያን ጥጋበኞች በትንልኝ አሉ። ወታደሩ ፖሊሱ ለውጊያ ተከሰከሰ። መፈክሩና መዝሙሩ ግን በወኔ ቀጠለ። መሬት ላራሹ ከታወጀለት ህዝባዊ መንግስት ይቋቋምለት። ነጻነት ነጻነት የምትሹ ተዋጉለት አትሽሹ እያለ ዘመረ። በስሜት መፈክሩ አስተጋባ። ያ ፓርቲያችን ነው የዴሞክራሲ መብት ያለ ገደብ። በዚህ ላይ የፓርቲውና ዓለም አቀፍ የሰራተኛው አርማ ከፍ ብለው ተውለበለቡ። ታላቅ ድንጋጤ፣ ቁጣ፣ ድንፋታ፣ ኃይል፣ ያዘው በለው ቁም ትርምስ ሆነ። ተማሪው በቆመጥ በሰደፍና በአፈሙዝ ተወገረ፣ ተበታተነ። በዚህ ጊዜ የተጨናነቀው ተመልካችና ሰልፈኛ በሚገርምና በሚያሳዝን ሁኔታ ከዱላው ሲሸሽ ቀዩ አዋራማ ሜዳ በብዙ ሺህ የወለቁ ጫማዎች ተሞላ። በወቅቱ አንድ ትልቅ የጫማ መደብር አምጥቶ ቢበትን የዚያን ያህል እንደማይበዛ ጸሐፊው ይገምታል። አልፎ አልፎ በኢብራሂም ወሎዬ ሻይ ቤት፣ በአህመድ ጋይድ ቢሱቅ፣ በሰርበላ ሱቅና በፎቶ ሊበን፣ በፎቶ ሐውልት በረንዳዎች ከሚታዩ ሰዎች በቀር ህዝቡ እግሬ አውጪኝ ብሏል። በአደባባዩ መካከል በዱላ እየታገዘ የሚሄድ ኑሮ ኢብራሂም የሚባል አካለ ጎደሎ ልጅ ይታያል። መሄጃው ጠፍቶት የሚይዙት ሲያጡ ፖሊሶች ይህንን መሸሻ የሌለው ልጅ ከበው በዱላና በሽፍሻፊ ክፉኛ ደበደቡት። የጭካኔ እርምጃቸው ቀጠለ። በአደባባዩና በከተማይቱ ጎዳናዎች የልጆችና የወላጆች የጭንቅ ጩኸት በዛ። ስብራት፣ ውልቃት፣ ደም። ደርግ በሜይዴይ ምሱን አገኘ። የተጠማውን ደም ማሳደዱ ቀጠለ። እስራት፣ ግርፋት፣ ስቃይ። ተማሪው መስዋዕትነትን አሸተተ። ይህ የመጀመሪያ ጀብዱ የብዙዎችን የትግል ስሜት አረካ። የቀደምት ታጋዮችን ጥሪ እያስተጋባ ልቡ ሸፈተ፣ አመፀ። ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደ ሆቺሚኒ እንደ ቼ ጎቬራ አለ። ዛሬ ቀለም አያንጎራጉርም እንጂ ብዕር አያዜምም እንጂ የወጣቱ ስሜት አሁን እንደሚነበበው ሳይሆን ያኔ እንደሚነደው ነበር። የድሃ ሕዝብ ማኅፀን እንደ እሳት የሚፋጁትን ታጎችን አፈለቀ። ደርግ ለመጀመሪያ ጊዜ የወጣቱን በተቃዋሚነት መነሳሳት ሲያይ ለጎስቋሎች መታገል ተአምራዊ ኃይል እንደሚያመነጭ በምሬት ተገነዘበ። እነዚህን ለጋ የነጻነት ታጋዮች ሞት ደግሶ ማጉረስ እንዳለበት አመነ። ወታደሩም፣ ፖሊሱም፣ ደህንነቱም፣ ካድሬውም፣ አሸርጋጅ ተመራጩም ክተት ሰራዊት ብሎ በሕዝብ ልጆች ላይ የሞት መጋዙን ደገነ። ማደን፣ ማሳደድ የደርግ የዕለት በዕለት ክንውን ሆነ። ነጌሌ ሞት አርግዛ ታመጥ ጀመር። የወጣቱም ትግል ከአደባባይ ስሜታዊ እንቅስቃሴ ወደ ተቀናጀ ድርጅታዊ አሰራር በማምራቱ የድርጅቱ ርዕዮት በየህዋሱ መወያያ ሆነ። የፓርቲው ልሳን ዴሞክራሲያ ከዚህ ጋር በፕሮፓጋንዳና ቀስቀሳው አይነተኛውን ድርሻ ትወጣ ጀመር። ዓላማው ውስጥ ለውስጥ በወጣቱ ደም ስር እየተዋሃደ መጣ። ለመስዋዕትነት ብዙ ጀግኖች አበቡ፣ አቆጠቆጡ። ፋሽዝምን ለማውደም ወደፊት። ከፋሽስታዊው መንግስት ያገኘነው ምላሽ በስልት እንድናሸምቅ ቢያስገድደንም የቀደመው ተንደርዳሪ አመጻችን የመረጃ አይኑን እንዲጥልብን ስላመቻቸ ደህንነቱ ገበሬውን በገጠር በምናደራቸው አባላት ላይ አተኮረ። በመጋቢት ወር በማላስታውሰው ምሽት ለጋጉላ ገበሬ ማህበር ከገበሬዎች ጋር ስንሰራ አምሽተን ከምሽቱ አንድ ሰዓት ስንመለስ ሹና ገብረ ማርያም በሚስጥር ተልካ እኔ አደን አብዲና ኢብራሂም አሊ በጥብቅ እየተፈለግን እንደሆነ እና እንድንሰወር መላኳን ስለገለጸችልን በቀበሌ 06 ባቶ ሺዶ ቤት ለአንድ ሳምንት ተደበቅ። የአካባቢያችን የድርጅቱ አመራርም የኢሃፓ ኢሃሰ በሰሜኑ ክፍል አሲምባ ለጀመረው ወታደራዊ ስልጠና ሶስታችንን በመመልመሉ ለዚሁ ተልእኮ ከጠረፋማዋ ከተማ ኔጌሌ ወደ ደጋማው የአገራችን ክፍል እንድንሰደድ ግድ ሆነ። የአገር ውስጥ ስደት ከአንድ ሳምንት ቆይታ በኋላ በዱምዱሜ ልጆች የጭነት መኪና ወደ ክብረ መንግሥት ተጓዝን። በዚያን ሰዓት የነበረው መተማመንና መረዳዳት ድርጅታዊ ፍቅርና ዲሲፕሊን ያጎናጸፈን ቅርስ ነበር። ክብረ መንግሥት ለሶስት ወራት በአንድ የመምህራን መኖሪያ ቤት ቆየን። ቦረናም ሆነ ጀምጀም የድርጅታችን ሰዎች ዓላማ ያቆራኛቸውና አንድ ያደረጋቸው ስለሆኑ ያለ ባይተዋርነት አሳለፍ። በመምህራኑ ቤት በነበርንበት ጊዜ ከድርጅቱ አካል ጋር በነበረን የጠበቀና ተከታታይ ግንኙነት የጽሑፍ ሥራዎች ከአማርኛ ወደ ኦሮምኛ በመመለስና በካሴቶች የቅስቀሳ ሥራዎችን በማተም ተሳተፍ። ሁኔታው ተረጋግቶ አልቀጠለም። መምህራኑ በነበራቸው አቋም የመንግሥት ክትትል በአካባቢያቸውና በሕይወታቸው ጥላውን ስለጣለ ወንዶንና አዋሳን የመሸጋገሪያ ከተማ በማድረግ ብዙም ሳንቆይ ወደ ሻሸመኔ ያመራል። በዚህ የአራት ወራት ቆይታችን አድራሻችንን ድርጅታችን እንጂ ቤተሰቦቻችን መኖር መሞታችንን አያውቁም። ሻሸመኔም እንደ ጀምጀሙ ሁሉ ከድርጅታችን ጓዶች ጋር በአደን አብዲ አማካይነት በመገናኘት ሥራዎችን እንሠራ ነበር። ቅሌን ጨርቄን የሌለበት ስደት አጣዳፊ ስለነበር በለበስነውና በተጫማነው በመውጣታችን ያችኑ ለማንሳት ካጠብን እስክትደርቅ ድረስ ራቁታችንን መጠበቅ ግድ ነበር። ያኔ በወንዝ ዳር በፓንት የውስጥ ሱሪ ብቻ ተኮራምቶ የነበረ እርቃናችን ምስል በቅርብ ትናንት እንደሆነ ሁሉ ዛሬ ጎልቶ ይታየኛል። አሁን ከመመራው ኑሮ አንጻር ያኔን ስመዝነው በመከራ ውስጥ ሆኜ እንኳ በፍጹም ደስተኛ መሆኔን አስታውሳለሁ። ሻሸመኔ ካሳለፍነው የአንድ ወር ተኩል ቆይታ ለመውጣት ምክንያት የሆነችንን ቀን በተለይ አስታውሳለሁ። በጣም የምትገርም ቀን ነበረች። እኔና ጓደኞቼ በአጋጣሚ በወንዶ ገነት የሥጋ ፋብሪካ ውስጥ ይሠራ ወደ ነበረ የኔጌሌ ልጅ መሐመድ ጃማ ሄድን። ከእሱ ጋር ተገናኝተን ምሳ ከበላን በኋላ ስለ ወቅቱ ሁኔታ ባደረግነው ውይይት በመስመር የተለየ ሰው መሆኑን ተረድተን በማዘን ስንመለስ ከመኪና ይልቅ ጫት እየቃምን በእግራችን ወደ ሻሸመኔ መጓዙን መረጥ። በዚህ ዕለት የሻሸመኔ ከተማ ሆቴሎች ባሊ ሙሳ ጦር ክፉኛ እየታሰሱና እየተበረበሩ ነበር። እኛ ግን መንገድ ላይ ነን። ይህ አጋጣሚ ባይሆን አሊ ሙሳ ከዘራይ ደረስ ሆቴል ሶስት ምርኮኞች ባገኘ ነበር። አራተኛው መጠለያችን ይርጋለም ከተማ ነበር። ዛሬ የቤቱን አቅጣጫ በውል ባላውቅም መኖሪያው የአንድ ነጋዴ ጉራጌ ቤት እንደሆነ ከትልቁ ልጃቸው ተረድተናል። በዚህ ቤት ከሶስት ወር በላይ ስንቆይ ከአዲስ አበባ የሚመጡ በራሪ ወረቀቶችን እናባዛለን። በአካባቢው የሚበተኑና የሚሰራጩ ረቂቅ ጽሑፎችን እንገለብጣለን። በጠቅላላው የተወጠነው የጉዟችን ግብ በየቦታው እየጎላ በመጣው ማሳደድና ውጥረት ሳቢያ ሊፈጸም ባለመቻሉ ያለው አማራጭ በአንድ ቦታ ተወስኖ ፋታ በማይሰጥ የድርጅቱ ሥራ ራስን መጥመድና ኃላፊነትን መወጣት ብቻ ነበር። ጊዜው በጣም አስፈሪ በመሆኑ ለረጅም ጊዜ ባንድ ክፍል ውስጥ በመኖርና ከክፍል ውጭ የፀሐይ ብርሃን እንኳን በደንብ ለማግኘት ባለመቻላችን በትዕግስት በዲሲፕሊን የተዋጠ ጭንቀትና በስጭት በቀላሉ በፊታችን ላይ ይነበባል። የማይገለጽ ሆደ ባሻነት፣ የተጠቂነት፣ የተንከራታችነት ስሜት ውስጣችንን አንጀት አንጀታችንን ይበላናል። ይሄ ሁሉ ሆኖ የመጻሕፍትን ገጾች እያገላበጥ ማንበብና በንድፈ ሐሳቦችም ላይ መወያየት የየዕለት ክንውናችን ነው። በዚህ ከባድና ከፍተኛ መስዋዕትነትን በሚጠይቅ ጽሉም ወቅት በተለይ አንድ ቀን በመካከላችን የተፈጠረው ውይይት ልቤ አይዘነጋውም። የብሔሮች መብት እስከ መገንጠል የሚል ማርክሳዊ ትንታኔ ያዘለ የስታሊን ጽሑፍ ነበር። በሐሳቡ ላይ ብዙ ስንነጋገር ቆየን። በአገራችን ተጨባጭ ሁኔታ የዚህ ንድፈ ሐሳብ አፈጻጸም ምን ውጤት ሊኖረው እንደሚችል ስንነጋገር ስንከራከር አደን ብዙ ጊዜ በስሜት እየተዋጠ በኃይል ምላሾችን ይሰጥ ስለነበረ አቀራረቡ አበሳጨን። እኔና ኢብራሂም ስማ አደን፣ በዚህ ውይይት ላይ የምትወረውራቸውን አምባገነናዊ ቃላት አርም፣ ይሄ አጉል ጀብደኝነት ነው በማለት በዝርዝር የማላስታውሳቸውን የሚያስከፉ ቃላት አወረድንበት። አደን ደነገጠ። ሳይናገር ዝም ብሎ ቆየ። አይኖቹ በጥያቄ በረበሩን። አቀረቀረ። በእንባ ተሸነፈ። ፊቱን ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ። ግራ ተጋባን። ተያየን። ዙሪያችንን ሞት ከቦናል። ልናግባባው ብንይዘውም ባሰበት። ለሐዘኑ ምክንያት በመሆናችን ሳይሆን የመብት ማጣታችንና መሰደዳችንም ምክንያት ሆድ አስብሶን እንደሆነ እንጃ፣ እኛም አብረነው አጎነበስ። አደን ዞር ብሎ እናንተ ለምን ታለቅሳላችሁ? ምን ሆናችሁ? እስኪ ዝም በሉ አለን። አንተ ነህ ወደዚህ ሁሉ ወደ ጠፋ ሐዘን ውስጥ የጨመርከን፣ ግን ለምን አለቀስክ አልነው። በዚህ ጊዜ አደን ከተቀመጠበት ከመቅጽበት ብድግ አለ። አብዶ፣ እኔ በቅርብ ጊዜ ውስጥ ከእናንተ በፊት እሞታለሁ። በትክክል ይታየኛል። ያስለቀሰኝ የአሁኑ ትችታችሁ ሳይሆን ከእኔ ሞት በኋላ ታሪኬን ስትመሰክሩ በዚህ መልክ ጀብደኛና አምባገነን እንደሆንኩ አድርጋችሁ እንደምትገልጹኝ አስቤ ነው ያለቀስኩት ብሎ ግድግዳውን ተደግፎ አለቀሰ። አደን ይህንን ሲል ስለ ሕዝብ ፍቅር የሚፈስ የንጹሕ ሰው ደም ታየን። ስለ እውነት የሚነድ እምቅ ሐዘን ፈታን። እኛም አብረነው አለቀስ። ከኢብራሂም ጋር ተነስተን ልናጽናናው ሞከርን። የዚያ አሰቃቂ ዘመን ንክሻ ውስጣችንን አዝሎታል መሰለኝ። ሦስታችንም በጠባቧ ክፍል ተቃቅፈን ስናነባ በሩ ተንኳኳ። በመካከላችን ጸጥታ ሆነ። ተደገመ። አሁንም ጸጥታ። እንደገና ተደገመ። በጭንቀት ተያየን። ተበላን በሚል ስሜት አንዳችን ማነህ አልን። አለሙ ነኝ የሚል ድምፅ ሰማን። የቤቱ ልጅ ነበር። በይርጋለም ከተማ መቆየቱ ከቀን ወደ ቀን አስጊ እየሆነ በመምጣቱ የቀረን ምርጫ አሲምባ ለመድረስ አላስፈላጊ መስዋዕትነት ከመክፈል ይልቅ ወደ ነጌሌ ተመልሰን በገጠር መቆየቱን እንድንመርጥ ሁኔታው ስላስገደደ ድርጅቱ በቀየሰው ስልት ዘመድ እንደሞተበት የሐዘን ልብስና ቆብ ተዘጋጅቶልን እኔና ኢብራሂም ወደ ክብረ መንግሥት ስንጓዝ፣ አደን ደግሞ ወደ አዋሳ ተመለሰ። ከክብረ መንግሥትም ነጌሌ ገባን። ከሁለት ሳምንት በኋላም አደንም መጣ። አደን ነጌሌ ሲገባ በመታየቱ እንዲያዝ አሰሳው ተጠናከረ። ሆኖም ድርጅቱ ያዘጋጀው ስልት በአርሶ አደሩ ተባባሪነት ታግዞ ልክ እንደ አብዮት ጥበቃ ጓዶች በመልበስና በመታጠቅ በምሽት ቀጠሮ ተሰጣጥተን በተለያየ አቅጣጫ ወደ ገጠር ወጣን። ገጠር ከገባን በኋላ በንግል አካባቢ አንድ ሁኔታ ተከሰተ። ይኸውም መንግስት በግፍ ለአንድ ዓመት ያህል በንግሌና በአዋሳ ወህኒ ቤት የወንበዴ ቀላቢ ነህ በሚል ያንገላታው አቶ አሊ ኮንሶ አርብ የካቲት 25 ቀን 1969 ዓ.ም በሶማሊያ አቦ ሽምቅ ተዋጊዎች በመኖሪያ ቤቱ እያለ በመገደሉ ሰዎቹን ለመያዝ በተደረገው ከበባና የተኩስ ልውውጥ የአምሳ አለቃ ሸዋ ታጠቅ ወልደ ጊዮርጊስና የአስር አለቃ ሞገስ ዳኛ በለው በመሰዋታቸው ተከበው ከተገደሉት ሸማቂዎችም አፍ ጫት በመገኘቱ መንግስት አጋጣሚውን በመጠቀም ከተማው ውስጥ ካሉት ጸራ ቤተኞች ጋር ተባብረው የፈጸሙት ነው፣ በግንኙነት መንቀሳቀስ ጀምረዋል በማለት የከተማውን ዙሪያ በሰራዊት ኃይል በማጠር አሰሳውንና ማሳደዱን ቀጠለ። ቤተሰቦቼም ወደ ገጠር ላጎቴ በላኩት ያደራ መልእክት ካረፍኩበት መንቀሳቀስ እንዳልችል ተጽዕኖ ስላደረጉብኝ ከነ አደን ጋር በተቀጣጠርነው ቀን መገናኘት ሳይሳካልኝ ቀረ። እሱ ግን ከመርሳ ንግሌ እንደገቡ አደን በሚፈልጉት ጠላቶች እጅ ወደቀ። በመምህር ሙሉጌታ ዘሩ በሚመራ የሮንድ ቡድን ተያዘ። እንደተነበየውም ከሶስት ወር በኋላ ከኛ በፊት ሞተ። ኢብራሂምም አሳደውት እንደነበርና እንዳመለጠ ሰማው። ከዚያ ወዲህ እስካሁን የት እንዳለ ይሙት ይኑር አላውቅም። በውጣ ውረዱ የማፈቅራቸውንና የማከብራቸውን ጓዶቼን አጣው። የልቤ ብርታትና ጽናት ከኃይለኛ መሰረቱ ተናጋ። በቢታታ በገናሌና በመድዋላቡ ለአራት ወር ያህል ከዘላኑ ሕዝብ ተመሳስዬ ቆየው። በከተማ እስራቱ ግርፋቱና ግድያው እየተባባሰ በመሄዱ ላለመመለስ ወሰንኩ። የገጠሩንም ቆይታ ከሚሰማኝ ብቸኝነትና ጭንቀት የተነሳ ትቋቋም ባለመቻሌ ወደ ጎረቤት አገር ለመኮብለል ወሰንኩ። ስደት ከአገር ውጭ። በገዛ አገሬ ሰብአዊ መብቴን ነጻነቴን ከተቀማው ምን አገር አለኝ ብዬ እቀመጣለሁ? ከእንግዲህ የቀረኝ ነገር ቢኖር እንባ ሳይሆን ደም እያለቀስኩ የቀኑን ሐሩርና የሌሊቱን ቁር በመቋቋም የ25 ቀንና ሌሊት አድካሚ ጉዞን መጋፈጥ ብቻ። ወደ ሶማሊያ አብረውኝ የሚጓዙ ባላገሮች እግረ ጆቢራዎች ናቸው። መንገዱ ይጠቀለልላቸዋል። አብዶ ከተሜው የመጀመሪያውን ሳምንት ጉዞ እንደምንም ተበራታሁ። የሁለተኛው ሳምንት ቀንና ሌሊት ጉዞ እጅግ አድካሚ ሆነብኝ። በበረሃ ከምቀርብዬ ተንከላወስኩ። ጥለውኝም እየሄዱ እያበረታቱኝም የሕይወት ሳይሆን የሞት ጉዞ ተጓዝኩ። ሁለንተናዬ ወላለቀ። በተለይ የሌሊቱ ጉዞ ምንም እንኳ አናት ከሚበጠርቀውና ጉሮሮ ከሚያደርቀው የበረሃ ነዳድ ቢከልልም ከሾሁና ጋሬጣው ግን ሊያድን ባለመቻሉ የግራ እግሬን ክፉኛ ተወጋው። እንጨቱ ውስጤ ተሰብሮ በመቅረቱ ህመሙ እየጠናብኝ ሄደ። በዚህ ጊዜ ባላገሮቹ ከችግሩ ሊያላቅቁኝ የመረጡት መንገድ ያልሰማሁትና የሚያስደነግጥ ነበር። እባካችሁ ተውኝ ብዬ እንዳልማጸን ሲያስኬደኝ አልቻለም። እንዳላችሁት ይሆን እንዳልልም ፈራው። ብቻ አልቀረልኝም፣ በጎኑ የታጠቀውን ጩቤ መዞ እንጨቱ በገባበት አቅጣጫ በስለት ሰነጠቀልኝ። እሪ አልኩ። እንደምንም ጩኸቴን ታግለው እንጨቱን አወጡልኝ። ቀጥለውም አገልግሎቱን የጨረሰ የባትሪ ድንጋይ ከስክሰው ዱቄቱን በሚደማው እግሬ ላይ በመደምደም በቅጠልና በአሮጌ ጨርቅ ጠቀለሉልኝ። የባላገሮቹ አስደናቂ የቀዶ ጥገና ኦፕሬሽን ብዳከምም እንኳ ጉዞዬን እንዳላቆም ረዳኝ። አንድ ቀን ንጋት ካረፍንበት ተነስተን ስንጓዝ ውለን እኩለ ቀን አካባቢ አንድ ገደላማ ቦታ ደረስ። ሁሉም የውሃ ጉድጓድ ፍለጋ ሸጡን ይዞ ሲወርድ እኔ አለፍ ብሎ ባሻገር ካለው ረባዳ ቦታ አንድ ልትወድቅ የደረሰች ገጣባ በቅሎ አየሁ። ሳይታወቀኝ ድምጼን ከፍ አድርጌ ባትቀድሙኝ፣ ያቺ በቅሎ የኔ ነች፣ ባትቀድሙኝ አልኩ። ሁኔታዬን አይተው ሁሉም ሳቆብኝ። ጭነቷን ይዛ ይህንን የበረሃ ጉዞ መወጣት ባለመቻሏ የተጣለች ወገበ ሰባራ መሆኗን ነገሩኝ። ቢሆንም አልተቀበልኳቸውም። እንደምንም ጎትቼ በአንገቷ ላይ ሽርጤን ካሰርኩ በኋላ ለአንዲት ቀን ብቻ ተጓዝኩባት። እውነትም ሰዎቹ እንዳሉት ክብደቴን ባለመቻሏ ተለያየን። ድንበር ለማቋረጥ 3 ቀን ሲቀረን እግሬ እየተሞሸላለቀ አነባሁ፣ ተንዘፈዘፍኩ። ባላገሮቹ እንደምንም እግሬን ክፉኛ እየጠዘጠዘ አላራመድ ያለኝ ደምና መግል ያዘለ እብጠት ካፈነዱልኝ በኋላ የመጨረሻዋን ሌሊት የድንበር ማቋረጫ ፈጣን ጉዞ መወጣት ካልቻልኩ እነሱንም በጠላት ኢላማ የማስገባቸው መሆኑን ገልጸውልኝ ይህንን እድል ካልተጠቀምኩበት ድካሜ ሁሉ ከንቱ መሆኑን በቁጣ አስረዱኝ። አንደኛዬ የዴሞክራሲ መብቶች ያለ ገደብ ይከበሩ የምትለዋን መፈክር እንዲያስኩ በጓዶቼ መሃል ወድቄ ቢሆን ምንኛ የክብር ሞት እንደሆነ ሳስብማ ከየት መጣ የማልለው ኃይል አገኘው። ተነሳው። ጉዞውን ጨርሼ ጎረቤት አገር ሶማሊያ ገባው። ለ3 ሳምንት ያህል በቡልሃዋ ከተማ ቆየው። በጉዞው መድከሜንና መድከቄ የተሰማኝ ባረፍኩባቸው ቀናት ነበር። ቀን ቀን በእኔ በተቀመጥኩበትና በተጋደምኩበት መንፈሴ ቆንጥር ለቆንጥር ጥሻ ለጥሻ እየተጓዘ ቁና ቁና እስክተነፍስ ያስተክዘኛል። ሌሊት ሌሊት ደግሞ ቅዠቱና አስፈሪው ህልም ከጠላሁት እና ከሸሸሁት ደርግ ጉያ ወስዶ ይከተኛል። እግሬ ርቆ ቢሄድም ልቤ ግን የጭንቅና የመከራ ቋት ሆና አደከመችኝ። ብቻ እንደምንም አገገምኩ። ቀጣዩ ጊዜ በኢትዮጵያ መምህር የነበረው ታላቅ ወንድሜ መሐመድ በስደት ቀድሞ ወጥቶ ሞቃዲሾ ስለነበረ ወደ እሱ ሄድኩ። በዚያም ቆየው። በስደተኝነቴ ተስፋ ከልቤ ተሟጠጠ። የተከተለኝ ነገር ቢኖር ጭንቀት፣ ሐዘን፣ ፍርሃት፣ እምነት ማጣት ብቻ። ፋሽስቶች ከወንድሞቼ ብቻ ሳይሆን ከወገኖቼም ከሀገሬም ለዩኝ። በበለጠም ጤነኛና ብርቱ ሰውነቴን ከራሴ ሰረቁኝ፣ ነጠቁኝ። አጋጣሚውም ለአሳር ሲያብር ነው መሰለኝ ታላቅ ወንድሜ በአስኪ ሁኔታ ታመመ። አይናገርም፣ አይንቀሳቀስም። በጠቅላላው ራሱን መቆጣጠር በማይችልበት ደረጃ ላይ በመድረሱ የሞቃዲሾ እንግድነቴ አስጨናቂ ሆኖ አከረመኝ። ያም አለፈ። ወንድሜ በአምላክ ፈቃድ ተፈወሰ። ከ2 ዓመታት ቆይታ በኋላ ኢትዮጵያ ውስጥ የዘጋሁትን የትምህርት ቤት በር በሞቃዲሾ ከፈትኩ። ወደ ሶማሌ ከሸሸነው መካከል ብዙዎቻችን በኢህአፓ ምክንያት ቢሆንም 2 ወጣቶች ከተቃራኒ ወገን የነበሩና አባታቸው በቀይ ሽብር ብዙ ለጋ ወጣቶችን ያስፈጀ በመሆኑ በስደቱም ስፍራ የትምህርት ቤት ውሏችን በጎሪጥ ያተያየን እንደነበር ሳስብ በአገር ውስጥ የተጠነሰሰው ልዩነት ውጪም በማይተናነስ ስሜት እንደተፈታተነን ትዝ ይለኛል። ትምህርቴን እንዳጠናቀቅኩም በጌዶ ክፍለ አገር በገርባሃሬ ከተማ በመምህርነት ተመድቤ ለ3 ዓመታት አገለገልኩ። በዚህ ስፍራ በነጌሌ ቦረና አብረን የነበርን መሐመድ አባኑር ለስደቱ ምክንያት የሆነውን ሲያጫውተኝ የሜይዴ በዓል ሲከበር ወጣቱ ኢህአፓን ያስተዋወቀበትና ደርግን ያወገዘበት ዕለት በመሆኑ ሰልፉም ሲበተን ሽብሻፊና ኮምፒርሳቶ በመገኘቱ የእድገት በህብረት ዘመቻችንን አቋርጦ የመጣው የጣውላው መሰንጠቂያ ባለቤት ልጅ ለተቃዋሚዎቻችን የቁሳቁስ አቅርቦት ስላደረገ ሊመታ ይገባዋል በማለት ስለፈለጉት እንደሆነ ሲገልጽልኝ በተመሳሳይ ምክንያት ስንት ኢትዮጵያውያን በሶማሊያ፣ በጅቡቲ፣ በሱዳን፣ በኬንያ ወዘተ ይኖሩ ይሆን አልኩ። ምንም እንኳ ከደርግ የጭካኔ በትር ለማምለጥ ድንበር አቋርጬ ብሄድም በወቅቱ በሶማሊያና በኢትዮጵያ መካከል በነበረው ግጭት ሳቢያ የነበርኩበት ከተማ በኢትዮጵያ ተዋጊ ጀቶች ለሶስት ተከታታይ ጊዜ ስለተደበደበ ፊቴን ያዞርኩ እንጂ የሸሸሁ አልመስል አለኝ። በተለይ በመጨረሻው ድብደባ በአጋጣሚ በትምህርት ስራ ላይ እንዳለሁኝ የመኖሪያ ቤቴ በመደምሰሱ እኔን ለማደን እንደ ተላኩ ያህል ሆኖ ተሰማኝ። ከሶስት ዓመት አገልግሎት በኋላ ወደ ሞቃዲሾ ተዛወርኩ። ከዚያም ቆሪሌ በምትባል ከተማ ተመድቤ ትዳርም መስርቼ ለስምንት ዓመታት ተቀመጥኩ። መቃብሬ የተማሰልኝ ሰው የአምስት ልጆች አባት ለመሆን በቃው። በሶማሊያና በኢትዮጵያ ጦርነት ምክንያት ብዙ ኢትዮጵያውያን በስደት ወደ ሶማሊያ ገቡ። የተለያዩ ቦታዎች የስደተኞች ካምፕ ተመሰረተ። በዚህ ጊዜ ከመደበኛ ስራዬ ሌላ በትርፍ ጊዜ የሕፃናት አድን ፌዴሬሽን ከሚባል የአሜሪካን የተራድኦ ድርጅት ጋር መስራት ጀመርኩ። በዚህ አጋጣሚ በስደተኞች ካምፕ የጓደኛዬን የአድን አብዲን አባት አገኘሁት። ታሞ እስከ ሞተ ድረስ በልጁ መንፈስ ወደድኩት። የቀብሩንም ስነ ስርዓት በድርብ ስሜት ፈጸምኩ። ከብዙ ጊዜ በኋላ የሕፃናት አድን ፌዴሬሽን በቋሚነት ማገልገል ጀመርኩ። ከመምህርነት ወደ ልማት ሰራተኛነት ተቀየርኩ። ድርጅቱም ለስራው ብቁ የሚያደርጉኝን የአጭርና የረጅም ጊዜ ልማት ነክ ትምህርቶችን በዚምባብዌ፣ በኬንያ፣ በህንድና በፊሊፒንስ እየላከ እንድማር ረዳኝ። እንደ አውሮፓ አቆጣጠር በዲሴምበር 1990 የድርጅቱ የምስራቅ አፍሪካ ማስተባበሪያ ጽሕፈት ቤት ወደ አዲስ አበባ እንድመጣ ጥሪ አቀረበልኝ። ዱብዳ ያ ብዙ ወንድሞችን ኢሰብአዊ በሆነ መልክ የፈጀና ብዙዎችን ከአገር ያሳደደ መንግስት ስልጣን ላይ ነው። ደምደም አለኝ። አገሬን ለማየት ካለኝ ጉጉት ባላነሰ ስጋትና ፍርሃትም ከበበኝ። ቢሆንም አዲስ አበባ ገባው። የመጣሁት ለአንድ ሳምንት ቢሆንም መመለሻዬ ሞቃዲሾ በጎሳዎች መካከል በተፈጠረ መተላለቅ የጦርነት አውድማ በመሆኗ ለሶስት ወራት በመዲናችን መቆየት ግድ ሆነብኝ። ጦርነቱ በቤተሰቤ ላይ የሚፈጥረውን አደጋ ሳስብማ ልቤ በጭንቀት እየተወራጨች ፍጹም ሰላም አጣሁ። የመጀመሪያ የአዲስ አበባ ቆይታዬ ቤተዘመዶችን የማግኘት እድሌን ያጣበበ በመሆኑ አልጥምህ አለኝ። ይብሱኑ ያስጨነቀኝ ከድርጅታችን መስሪያ ቤት ፊት ለፊት ግድግዳ ላይ በትልቁ በጉልህ ቀለም የተጻፈውን ሞት ለያፓ የሚለውን መፈክር ባየው ቁጥር አሁንም የምፈለግ መሰለኝ። ፈራው። በዚሁ ምክንያት በዋቢ ሸበሌ ሆቴል የሶስት ወር ቆይታዬ አንዲት የአማርኛ ቃል ሳልተነፍስ ዲዳ መስዬ አሳለፍኩ። ለመጀመሪያ ጊዜ ቤተሰቦቼን ለመገናኘት ወደ ነጌሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በሕጋዊ ሳይሆን በቤት ስሜ አብዱልቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በእውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዘልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዘልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጥታችሁ እዩኝ ብሏል አላቸው። በእርግጥም ልጃቸው አብዱልቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅ እናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱም። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። በአድራሻዬ ሲመጣ ይዤው ወደ መርካቶ ወጣው። እንደ ልብ እንድንጨዋወት ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሶስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው? ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተት መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የሀገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገፈ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋገጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። መንጋውን በመስክ ያሰማራ እረኛ ለምልከታ እንዲያመቸው ኮረብታ መርጦ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን በአረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከትኩ። ልጁ እየተከላከለ ምን አደረጉ ጋሼ እያለ ቢለምነውም ሊተወው ስላልቻለ ከእጁ አፈትልኮ ሮጠ። ተከተለው። ልጁ በመኪናዎች መሃል ተሽሎክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው። ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶውን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮስ ሳስብ ህሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ።